ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርትስ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን nota.org FINOTE.org በቀጥታ መከታተል ይቻላል።
ከነስተልኝ እንደምን አመሻችሁ ቆርመጭቻችን። ዛሬ ማክሰኞ ሐምሌ 26 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ሐምሌ 26 ቀን 973 ቀናት አለፋቸው። በኮሎኔሉ ዘረኛ አገዛዝ፣ በኦነግ፣ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል። እስከመቼ? በቅድሚያ ዜና በማስከተልም አገር እንደዋዛ ያሴሩብን ጣጣ በሚል ርዕስ ለዕለቱ የቀረበውን የፍኖተ ዲሞክራሲ ሐተታ እናሰማለን። በማከታተልም የተለያዩ ወቅታዊ ጽሑፎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በአዲስ አበባ አየር ጤና አካባቢ በተለምዶ ፓሼ ከሚባለው ሰፈር ከአምሌ ወር መግቢያ ጀምሮ መብራት የሚባል ነገር ስለጠፋ አገዛዙ ለብዙ መከራ ዳርጎናል ሲሉ ገለጹ። ማገዶ እንጨት የለም፣ በርሱ መጠቀም አንችልም፣ የታህል እንዳንተከም ደግሞ ወቅቱ ክረምት ነው፣ የቸገረ ነገር አግይቶናል በማለት ሰቆቃቸውን እያሰሙ ይገኛል። የሚገርመው ግን ለያበሩት እየነካኩ እጅግ ብዙ ፍሪጅና ቲቪ ተቃጥሎ ቀርቷል። ስለዚህ ባካችሁ ቀን አመሮ ይኖራችሁና መላበሉን መንግስት በሌለበት ሀገር ጨለማን ተገና አድርጎ የሚሰርቀው ብዙ ነውና ህዝብ መፍትሄ ይስጠን ሲሉ በመሬት ገልጿል። በጉጂ ዞን በራብ ምክንያት እናት ህይወቷ ሲያልፍ ልጇ ጡቷን እየጠባች መገኘቷ ተገለጸ። ወይዘሮ ድኮን ምግብ ጣፋቸው ሳይቀምሱ ቀናት ተቆጠሩ። ጡት የምጠበው ትንሿ ልጇ መራብ ለእናት ትልቅ ጭንቀት ነበርና እናት ትንሽ ምግብ ስታገኝ ለሁለት ቀናት ምግብ ላልበላቸው ህፃን ልጇ ሰጥታ እሷ ምግብ ሳትቀምስ ጋደም በማለት ጧትነሱ ግን ትንሿ ልጅ ጡት እየጠባች ነው። እናት ግን ህይወቷ አልፎ ተገኝታለች። በዚሁ አካባቢ አገዛዙ ወዳደሮቹ ክራይ ተፈሳቢ በመሆን ለምስኪኖችና ለጦማዳሪዎች የመጣውን እርዳታ አሳልፈው በመውላትና ለተለያዩ አሸባሪ አካላት ተጥቅና ተንቅ በመግዛት ንጹሃን ኢትዮጵያውያን ግን በራብ እየረገፉ እንደሆነ ተገልጿል። እስካሁን ድረስ 12 ሰዎች በወረዳው በረሃብ ምክንያት ህይወታቸው ማለፉን ኗሪዎች ተናግረው ይሁን እንጂ ማሪው ከ12 ይበልጣል ሄያ ይደርሳል አብዛኛው ህጻናትና ሴቶቹ ናቸው በማለትም አክለዋል። ከወራት በፊት በኦዴድ የተከናወነ አንድ ሴራ መክሸፉ ተነገረ። ሴራው የሶማሊያ አካባቢ ወጣቶችን በሱዳን ሊቢያ ወደ አውሮፓ እንወስዳቸዋለን በሚል አማራ አካባቢ ሲደርሱ አስፈቃሽ ግድያ በመፈጸም አማራና ሶማሌ ህዝብ መካከል ግጭት ማስነሳት ነበር ተብሏል። ለዚህ ዓላማ የተመለመሉ ሰዎች ሶማሌ አካባቢ ላይ ተይዘው የማን ዓላማ እንደሆነ ግልጽ አድርገዋል። ይሁንና ከባለፈው ሴራዎች የቀጠሉ የክፎች ያገዛዙ አጀንዳ አሁንም ብቅ እያሉ ነው። ሶማሌ አካባቢ ላይ በአማራ ህዝብ ላይ ሲፈጸም የነበረው ማፈናቀል ግድያ በዚህ ወቅት ስለቆመ ሌላ ችግር እንዲፈጠር የሚፈልጉ ያገዛዙ አካላት እንዳሉ ተገልጿል። ሰላማራዝ ይመለከተኛል የሚል ግን ከዚህም ከዛም ይያሉ የህዋትን አጀንዳ ወይም ደግሞ የወሬድን ጽፈኛ ኃይል ያስፈጽሙ ከሚሉ ሰዎች ቢተነቀስ ለዚህ ይጠቅመዋል በማለት መልእክት አዘል አስተላልፏል። በህግ ማስከበር ስም የተደረገ ያለው ፍትህን ያገዛዙ አርቆ የመቅበር ዘመቻ ማባሪያ የሌለው ሆኗል ተብሏል። በህዝባችን ላይ እየተደረገ ያለውን ያልተገባ ማዋከብ አገዛዙ ሊማርበት አልቻለም። የአማራ ህዝብ ደመኛ ጥላቶች በህዝባችን ድምፅ ሰርገው በመግባት አሁንም ከገዳዮቻችን ጋር አብረው ተሰልፈዋል በማለት አክለዋል። ለመጣዱ ሲባል አይቷ ስለት የሚል የሴል ፖለቲከኛ አንጋጆች ዛሬም በሸዋፋና አመራሮች ላይ ክህደት በመፈጸም ላይ እንደሚገኙ ተገልጿል። የአማራን ህዝብ በትናንሽ አጀንዳዎች እንዲሰለች ማድረግ የስርዓቱ ሌጋሲ መሆኑን እንገነዘባለን ሲሉን ጀምረዋል። የአማራ ፋኖ አመቻች አባላት ለህዝባችንና ለወገናችን ከሚገባው በላይ ዋጋ እየከፈሉ እንጂ የስርዓቱ ካድሬዎች የሀብት ክፍፍል ላይ አልነበሩም። የአማራ አይከኖች በማሳደድ የሚከተል ያገዛዙን ስርዓት የሚከተል በሙሉ የአማራ ጥላት ነው ሲሉም አክለዋል። ነገር ግን ትላንት በከተት ጥሪ ወገናቸውን የታደጉ ኃይሎች ለፖለቲካ ግምት ማስፈጸሚያ እንዲሆኑ ማድረግ አስተዳደራዊ ውንብድና ነው በማለት ታሳስበዋል። ይህ አማራ ህዝብ ጥላቶችን ጠንቅቆ ባለማወቁ ዋጋ እየከፈለ ነው። ዛሬም በትላንቱ መንገድ በመቀጠል ፍትህን አርቆ መቅበር መሆኑን ሊታወቅ ይገባል ሲሉ የፖለቲካ አንቂዎች ተናግረዋል። አምስተኛ ቀኑን የያዘው የባህር ዳር ማረሚያ ቤት ህዝባዊ ማዕበል ዛሬም እንደቀጠለ ነው። ፋኖ ማን ችሎስ እሱ ባለውና ፋኖ ቴዎድሮስ ጌታቸውን ጨምሮ የባህር ዳር ፋኖ አመራርና አባላት ከነ ዶክተር ወንዶሰን ጋር ተነጋግረው ከሰባታሚት ማረሚያ ቤት ወጥተዋል። ዶክተር ወንዶሰን አስፋን ጨምሮ 14 ፋኖች ግን አልወጡም። የመፈቻ ትእዛዝ ከደረሰው በኋላ ፋኖችን ለአምስተኛ ቀናት በማረሚያ ቤት ማቆየት ያገዛዙ ግልጽ ወንጀል ነው። ያልተፈቱት 14 ፋኖች ሳይለቀቁ የተቃውሞ ትግላችንን አናቆምም ያሉት የባህር ዳር ወጣቶች እና ፋኖች የክረምቱ ብርድና ዝናብ ሳይበግራቸው በሰባታሚት ማረሚያ ቤት በር ላይ መሆናቸው ታውቋል። አገዛዙ ጉልበት ተጠቅሞ ከህግ ውጭ ከቤት በሌሊት አፍኖ ይወስድና የአብዛኛ ያጠፋል። የህዝብ ጫጋታ ሲበረታ ፍርድ ቤት ያቀርባል። እሱም የሚያውቅ ሰውም ሲኖር ነው። ባህር ዳር ሰባታሚት ከዳግም መንግስታዊ አፈና ለመዳን ትንቅንቅ ላይ የሚገኙ ወንድሞቻችን የዚሁ አካል ናቸው ተብሏል። አገዛዙ ዛሬም ነገም ከነገ ወዲያም የኢትዮጵያ ጥላት ነው። ይህንን ደግሞ አጥብቆ በመቃወምና በተቃውሞ ሰልፍ የተለያየ ንቅናቄ በማድረግ የአገዛዙን ካድሬዎችም እጅ ባለመስጠትና በተለያየ አመፅ ማስወገድ እንደሚገባም ገልጸዋል። ፍርድ ቤት በዋስ የለቀቃቸው ፋኖች ለወዴት እጅ መንሻ ለመስጠት ለፋጠና የሚሉ የእኛ ጉዶችም ከሳይ ደግሞ የባሰ ያማል ሲሉ ወጣቶች በምሬት ተናግረዋል። የሆነውን እስከ መጨረሻው እናያለን፣ ልጆቻችንን አሳልፈን አንሰጥም ያለ የባህር ዳር ወጣቶች ያገዛዙ ውንብድና ወንድሞቻችንን መጠበቅ ግዴታችን ነው፣ አሳልፈንም አንሰጥም በማለት ዛሬ በጥናት ቆመዋል። ሁሉም የአማራ ህዝብ ወይም ደግሞ ንጹሃን ኢትዮጵያውያን አገዛዙ በተቃራኒ በኩል በመቆም አገዛዙን ከነ ግብረ አበሮቹ አውርዶ በመጣል ኢትዮጵያን ማብሰር እንደሚገባቸውም ጠበቅ ያለ መልእክት አስተላልፈዋል። ለዕለቱ የነበረን ዜና ይህንን ይመስል ነበረ። ከቀሪ የፍኖተ ዲሞክራሲ ሳተላይት ስርጭት ዝግጅቶቻችን ጋር አብራችሁን ቆዩ።
Thank you.
አገር እንደዋዛ ያሲሩብን ጣጣ አገራችን ኢትዮጵያን ድራሽን ሊያጠፋትና ማንነቷንም ሊሰርዙ ያቀዱ ኃይሎች ለስልጣን በቅተዋል። አገርን ማጣት የሚያስከትለው መከራና ሰቆቃ ቀላል አይደለም። ጀግኖች አገር ወዳዶች እስካሉ ድረስ አገር ሊነጥቁን የሚሞክሩት ውሎ አድሮ መሸነፋቸው የማይቀር ቢሆንም በጥፋት ሂደታቸው ግን አገርንም ህዝብንም ባያሌው ይጎዳሉ። ቱርክ በአርመን ህዝብ ላይ የፈጸመውን ፍጅትና የመሬት ቅሚያ ያስታውሷል። አገር ማጣት የሚመጣው ትውልድ ሲደክምና ተላላ ሆኖ በአገራት ፍዮች አቅሉን ሲያጣና በጠራራ ፀሐይ አገሩን ሲነጠቅ ነው። እንደ ኢትዮጵያና ቬትናም አይነት ህዝቦች ካየን ደግሞ የዳበረና የሰለጠነ ጦርን በጽናት ታግለው አሸንፈውና ውርደት አከናንበው ሸኝተዋል። ዛሬ ግን የዚያ አርበኛ ጀግና ትውልድ ጽናትና አንድነት አለን ወይ ብለን ስንጠይቅ መልሱ የሚያዝናና ለመሆኑ አገር እንዳናጣ ጠንክረን እንታገል ማለቱን አስፈላጊ አድርጎታል። በባህድ ጋር በስልጣን የሰፈሩብን ጠባቦች ዋናው ዓላማቸው ጸረ ኢትዮጵያ መሆኑን ዛሬ ለመቃረን መጣር ውድቅነት ነው። በቃልም የነገሩን የነበረውንና የገለማውን ዘረኛ ጸረ ኢትዮጵያ ስርዓት ሊቀጥሉ እንደመጡ በድርጊትም ከህዝብ ፍጅት ጀምሮ የራሳቸውን ጎጥ እስከማስቀደም ድረስ ማንነታቸውን አሳይተውናል። ኢትዮጵያን ሊያጠፉ የህዝብን መሬት ኬንያ ብለው ለራሳቸው ሊጠቀልሉ አገርን በማስደፈር ሊቀጥሉ መምጣታቸው ዛሬ ጋሃድ ሆኖ ያለ ሀቅ ነው። ይህን በተመለከተ በመስከረም ወር 1988 ዓመተ ምህረት ያስተላለፍነው መልእክት ዛሬም ወቅታዊ ነው። እንጠቅሳለን። ለመሆኑ አገራችን ለዚህ የመከፋፈል አደጋ ተጋልጣለች ወይ? የኢትዮጵያን አንድነት የሚሽት ሁሉ የሚሰጡት መልስ ባጭሩ አዎ የሚል ነው። አዎ አገራችን የመበታተን አደጋ አንዣቦባታል። ህዝባችን ከምን ጊዜውም በከፋ የኑሮ ጉስቁልና ተጋልጧል። ዜጎች የዜግነት ክብራቸውን ተገፈዋል። ሰብአዊ መብታቸው ተረግጦ ባጭሩ ያልሆነው የለም። ለዚህ ሁሉ የዳረገን ጥንካሬው ከኛ ያነሰ አንድ አገር በቀል የሽፍታ ቡድን ነው። በህዝባችን ዳር እስከ ዳር የተጠላና ማንንም የማይወክል በታወረ የጎሳ ፖለቲካ መርህ በሚጋልብ አንድ ደካማ ቡድን አገራችን ወደ መቀመቅ እየወረደች ትገኛለች። ይህ አደጋ የትውልድ ዳላፊነት፣ ጀግና ትውልድ፣ አንድነት የመሳሰሉትን ጽንሰ ሐሳቦች የህዝባችን የዕለት ተዕለት የውይይት ርዕስ አድርጎታል። ይህ በአገራችን ላይ ያንዣበበ የመከፋፈል አደጋና በህዝባችን ላይ እየተፈጸመ ያለው ግፍ የህዝባችንን የጀግና ትውልድ ጥያቄና ምኞት ጣሪያ አድርሶታል። ትውልድ አለ፣ እኛው ራሳችን ነን። ማለትም እድሜያችን አገርን የማዳን ግዳጅ ለመወጣት ብቁ ያደረገን ዜጎች በሙሉ ማለት ነው። የቀረን አንድ ነገር ብቻ ነው። እርሱም የመጣውን ብሔራዊ አደጋ በጀግንነት ለመመከት ቆርጦ መነሳትና አደጋውን መመለስ ነው። ብሎም የተሻለች አገር ለመጪው ትውልድ ለማስረከብ መዘጋጀት ነው። ሌላ ምንም ምርጫ የለንም። የኃላፊነቱን ቀንበር የተሸከመው ከፊታችን ያለው ትውልድ እያለፈ ነው። አራያነቱን እንደ ጧፍ በመንደድ አሳይቶናል፣ እያሳየንም ነው። አንድ ትውልድ ለዘላለም ተተክሎ አይኖርምና ማለፍ አይቀሬ ነው። የኛም መተካት የግድ ይሆናል። አለበለዚያ የብሔራዊ ህልውናችን ሰንሰለት ይበጠሳል። በሌላ አባባል አገራችን ትጠፋለች። የማይሸሹት ዕዳ ማለት ይህ ነው። ልንሸሸው ፈጽሞ የማይቻልን ኃላፊነት ነውና ባጭር ታጥቀን ተራችንን እንረከብ። የጥቅሱ መጨረሻ። ዛሬም ይህ ጥሪ በጣም ወቅታዊ ሆኖ ይገኛል። ሀገር አድን ትግሉ ወደ መጪው ትውልድ የሚለጋ ሀኬት አይደለም። ያለፈውን ትውልድ በጸያፍ ደረጃ ለመተቸትና ለማውገዝ፣ ታሪኩን ለመከለስና ለመበረዝ የተነሱ ክፍሎች የራሳቸውን ግዳጅ በመወጣትና የተሻለ በመስራት ምሳሌ መሆን ሲጠበቅባቸው የቁጭ ስኳድ የምላስ ታጋይ ብቻ ሆነው በመገኘታቸው ታሪክ እየታዘባቸው መሆኑን ሊገነዘቡ ይገባል እንላለን። ሹሞቹ እንደሆነ ምንም የማይሻሻሉ ዘረኞች መሆናቸውን ቀን ከቀን እያስመሰከሩ ናቸው። የሀገራችንን የለውጥ ሂደት ማደናቀፍ ብቻ ሳይሆን ይህ በተሰጣቸው የተላላኪ እዝ የሱዳንን ህዝብም ትግል ያደናቀፉ ከነ ሳውዲና ግብጽ ጋር ሆነው እያሴሩ በመንቀሳቀስ ላይ ናቸው። ሹሞቹ ሆነ አገዛዛቸው የኦሮሞን ህዝብ አይወክሉም ወያኔ የትግራይን ህዝብ አፍኖ ይዞ ሰፍሮበት እንጂ አይወክለውም ስንል እንደነበረው ነው። ወያኔ ትግል ሲጀምር ትግራይን መገንጠል የሚል ዓላማውን ካጋለጠ በኋላ ተቃውሞ ሲመጣበት የትግራይ ህዝብ ፍላጎት ስለሆነ ቀስ በቀስ ልናስቀይረው እየጣርን ነው ያለውን ስናስታውስ፣ ዛሬ ደግሞ የትግራይ ህዝብ ስለተጠቃ መገንጠልን በማቀንቀል ላይ ነው የሚለውን የወያኔ ሸፍት የማን እንደሆነ እናውቃለን። ዘረኛ ወሮበሎችና ሹሞች ሰፊውን የኦሮሞ ህዝብ የሚወክሉ አይደሉም። የህዝብን ኢትዮጵያዊነት በየትኛውም አቅጣጫ የሚክዱ በቀጣይም ሆነ በተዛዋሪ የዘረኞቹን ዓላማ ከግብ ሊያደርሱ የተነሱ የተቀጠሩ በመሆናቸው ጆሮ ልንሰጣቸው ከቶም አይገባም። ኢትዮጵያዊነትን በተጨባጭ ተጻረው የመጡት ሹሞቹ ህልፈታቸው የሚመጣው ኢትዮጵያዊነትን በማጠናከር ነው። ህልፈተ ሹሞቹ ደግሞ የወያኔ የባንዳ ያንጃ ሁሉ ማክተሚያ የሚሆን ነው። የውሉ ማዕከልና የችግራችንን ብርት ኢትዮጵያዊነትን ይመለከታል። ስለዚህም ሁሉም አገር ወዳዶች ወደ ጎጥ መስቀጥ ሳይሆን ወደ ኢትዮጵያና ኢትዮጵያዊነትን ማጠናከር ማተኮር አለባቸው። ሺ ወገን ተባሮ ትግሉን ለነካል ነው በራስ ላይ ከች ሲል እሪታው ለምን ነው ያልነው ዛሬም እውነት ነው። በተራተራ እያፈናቀሉና በገጀራም እያረዱን በመንጫም እየቀሉን ናቸው። በለው በመንጫ ረደው በካራ በገጀራ ባዮቹን አረመኔዎች ሹሞቹ ከጎናቸው ሰብስበው አስተማርተውብናል። ሀገር የወገን የጠባቂ የልጅ የጀግና ያለ ስትል ጆሮና ህሊና በሆድና ከርስ ገሎ ክህደትን በራስ መጫን ትውልድን ያስገምታል። በደፈናው አገር አትጠፋም ማለትና ሰንደቁን ማውለብለብ መፍትሄ አይሆንም። ለነገሩ የነሱ ባንዲራና የኢትዮጵያ ሰንደቅ ለየቅል ናቸው። የነሱ ጦርና የኢትዮጵያ ሰራዊት ለየቅል ናቸው። ዛሬም ቢሆን የኢትዮጵያ መንግስት የለም። ኤምባሲ የተባሉት የኦነግ መስሪያ ቤት እየሆኑ እንዳለ ሀቅ ነው። በተቃውሞ ልንሰለፍባቸው እንጂ በድጋፍ ልናቅፋቸው መታሰብም የለበትም። አገራችን ኢትዮጵያ ሳትሆን ያ እያነች ካላልን በስተቀር በአሁኑ ወቅት እስከ ትላንት ሲያወናብሩን የነበሩት ከሃዲ ምሁሮችና ቡድኖች ተጋልጠው የለቀቀን ተውሳክ ሆነዋልና ዳግም ሊያደናግሩን እድል ልንሰጣቸው አይገባም። ካዞ ቆዳ የቆረፈደ ቆዳ ያላቸው ናቸውና ይሉኝታና አፍረት ለከት ጋር ከተጣሉ ዘመን አልፏልና አስከሬን እንዳየ ጆፌ ብር ባሸተቱበት አዋጡ አምጡ ከማለትና የስልጣን ፍርፋሪ ለማግኘት ከመጎንበስና የሹም ጫማ ከመሳብ አይቆጠቡም። በቃችሁ ማለትና ኢትዮጵያዊነትን አስቀድመን መቁረጥ አለብን። በዚህም ዘረኞቹን ወያኔዎቹን በሬ ወለወደዎቹንና ከሃዲዎቹን ሁሉ ለማስወገድ ይቻለናል። በተጨባጭ ተግባር ለኢትዮጵያ መቆምና መታገል እንጂ ከትግል ርቆ አገሬ አገሬ ምንም ፋይዳ አይኖረውም። ግፍ የሚሰራበትን ወገን መታደግ እንጂ ለገዳዮቹ እርዳታና ገንዘብ መለገስ ለሰንኮንድም ሊታሰብ አይገባውም። ምሁር ሳይሆን ድፍን ቅልባንዳ ፕሮፌሰር ምሁርነን ለሚሉት ጆሮን ሳይሆን ጥብቁ ግዘትን እንስጣቸው። ዋናው ግን በሁሉም መስክና ፈርጅ ተደራጅተን ጸረ ኢትዮጵያ ዘረኞችን እናደባይ። ኢትዮጵያዊነት ያቸንፋል። ውድቀት ለወያኔ ኢህአዴግ። ከያፓ ጎን እንሰለፍ።
ቆሜ ነው የምሞተው። አልጠብቀም ሞትን ሰኝቼ ባልጋዬ እኔው እሄዳለሁ ፈረሴን ቼ ብዬ አልፈልግም ዋሻ የምደበቅበት አልፈልግም ጢሻ የምሸሸግበት አልሰብርም አንገቴን አላዞር ግንባሬን አይዝልም ጉልበቴ አላስፋውም ክንዴን እጠብቀዋለሁ ደረቴን ነፍቼ በኩራት በድፍረት አንገቴን አቅንቼ አልንበረከክም ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው ባልታጠብም ቁጭ ብዬ አላለቅስም ጉልበቴን አጠፌ አልንበረከክም አልጠብቅም እሱን ወደ እኔ ሲመጣ እኔው እሄዳለሁ ወደ እሱ እንዳይመጣ ኩራቴን ይረዳው ድፍረቴን ይወቀው ተጋድሜ አልሞትም ቆሜ ነው የምሞተው አልጠብቅም ሞትን ማታ በጨለማ እንዲወስደኝ ብዬ ሰው ሳይሰማ አልለምንም ከቶ ዛሬን እንዲተወኝ ዘግይቶ እንዲመጣ ዕድሜ እንዲለግሰኝ ወይ እንደ ባለጌ እያሞላቀቀ ሞት መጥቶ ሲወስደኝ እያጨማለቀ ጭራሽ እጠብቀዋለሁ በጠራራ ፀሐይ መሀል ላይ ይሁን ቃል ለምድር ለሰማይ ዳግም ድል አድርግ ጌ እስከነሳ ድረስ ቆሜ ነው የምሞተው
እንደ ክርስቶስ።
ይለግሰኝ ብዬ ትርፍራፊ ዕድሜ አልጠብቅም ከቶ እኔ ተጋድሜ እሄዳለሁ እኔ ወደ እሱ እንዳይመጣ ግንባሬን አላጥፍም የመጣ ጣው ቢመጣ ተኝቼ አልጠብቅም ሞት መጥቶ እስኪወስደኝ እኔው እሄዳለሁ በቁሜ እንዲያገኘኝ ለመኖር ጓጉቼ አልንበረከክም ዛሬን ተወኝ ብዬ አልለማመጥም አልንበረከክም ቆሜ ነው የምሞተው የጀግና ልጅ ጀግና መሆኔን ይወቀው።
በላይ የሰማችሁት ግጥም በአስራዱ ከፈረንሳይ
ለምን እንታገላለን? የኢትዮጵያ ሕዝብም ሆነ ከሕዝብ ጋር በመወገን የዘመናት ትግል ያካሄደ ውድ ህይወትንም ጭምር መስዋዕትነት በከፈሉበትና ዛሬም እየከፈሉ ባሉበት ጊዜ የኋልየሽ ተመልሶ ለምን እንታገላለን የሚል ጥያቄ ለውይይት ማቅረቡ ግራ ሊያጋባ ይችላል። ታዲያ ግራ ማጋባቱ እንዲወገድ ብቻ ሳይሆን የህዝባችን የዘመናት ትግል በየጊዜው ከጠላት የሚሰነዘርበትን ጥቃት በሚገባ እንዲቋቋም ብሎም ህዝባዊ ትግሉ ድል እንዲመታ ከተፈለገ ይህ ጥያቄ በሚገባ መታየት ሁነኛ ምላሽ ማግኘት ይኖርበታል። ለዚህ መሰረታዊ ጥያቄ የሚኖርን ምላሽም በህዝባችን ውስጥ ሰርጾ ተገቢውን ግንዛቤ ካላገኘና ቁሳካላዊ ኃይል መሆን ካልቻለ ህዝባዊ ድል የሚታሰብ አይሆንም። ይህ ጥያቄ በአግባብ ካልተመለሰም ከነማን ጋር ተጎዳጅተንና አብረን እነማንን ጥለንና አስወግደን መጓዝ ይቻላል የሚለውም ጥያቄ መልስ አያገኝም። ይህ ሊሆን ባልቻለበትም ሁናቴ ትግሉ እዚህም እዚያም የሚንጠባጠቡ በፍራትና በእግዚአብሔር የግል ጥቅም የተዋጡ ግለሰቦች መታጎሪያ ጉሮኖ ከመሆን አልፈም ወዳጅን ከጠላት ግርዱን ከምርት መለየትም አይቻልም። ለምን እንታገላለን ስንል በመጀመሪያ አንደኛ ዲሞክራሲያዊና ፍትሃዊ ለሆነ ህብረተሰብ መፈጠር ነው። ይህ ማለት በሌላ መልኩ ሲታይ እያንዳንዱ ግለሰብ ወይም ዜጋ ለራሱ ዘላቂ ጥቅምና ዋስትና የመታገል ግዴታ አለበት ማለት ነው። እንደ ሀገራችን ባሉ ዲሞክራሲያዊና ህዝባዊ ስርዓት ባልሰፈነባቸው ሀገሮች የፖለቲካ ትግል የግዴታ እንጂ የምርጫ ጉዳይ ተደርጎ መወሰድ አይችልም። ዛሬ በብዛት እንደሚሰማው ፖለቲካ አልወድም አያገባኝም በማለት موازت وشا من اغبات رشا بميل فليتم لتالف عجلم ያንዳን ዱዜጋ በተናጠል ወይም በጥቅል ጥሩ ግሩ ያፈራው ንብረት በገዢዎች ፍቃድ እንዳይነጠቅ በተሰቡ እንዳይደፈር ዲሞክራሲያዊ ሆነ ፍትሃዊ ህልውናው በዘላቂነት እንዲከበር ለዚህ መሰረት ፍራት መፈጠር የግሉን አስተዋጽኦ ማድረግ ይጠበቅበታል። በቀጥታም ሆነ በተዘዋዋሪ ከዲሞክራሲያዊና አምባገነን ገዢዎች ጋር በመተባበርም ሆነ በመመሰጣጠር የተገኘ ጥቅምና ትርፍ ሁሉ ገዢዎች በህዝብ ትግል ተገፍተው ሲወገዱ አፈራን የሚሉት ሁሉ የሚመኩበት ንብረት ሳይሆን የሚጠየቁበት ህዝባዊ ፍርድንም የሚቀበሉበት እዳ ነው። ለፍተን ጥረን አፈራን የሚባለው ንብረት ለልጅ ልጅ የሚተላለፍ ሳይሆን ከገዢዎች ሞደግ ጋር ራስንም ይዞ የሚጠፋ ንብረት ነው። ይህ ሁለት በራሳችን ሀገርም ካለፉት ሁለት ኢዲሞክራሲያዊ መንግስታት ጋር አብረው የህዝብን ብሶት ጆሮ ዳባ በሚሉ ንብረት ያካበቱ ዛሬ የት እንዳሉና የት እንደደረሱ ምናቆት ታሪክ ነው። ዛሬም ከዚህ ዘረኛና ጠባብ ጥሬ ኢትዮጵያ ቡድን ጋር በመመሳጠር የሚካበስ ንብረት መንገዱ ተመሳሳይ ነው። ለዲሞክራሲያዊና ፍትሃዊ ስርዓት እንታገላለን ስንል ባጭር ሳይሆን ረጅምና ዘላቂም እይታን ኖሮን መሆን አለበት። አጠቃላይ ህብረተሰቡ ዲሞክራሲያዊና ፍትሃዊ መብቱን በተነፈገበት ሁናቴ አገኘን የሚሉት መብትና ጥቅም በጣም ጊዜያዊ ነው። ገንዘብን በሳት ማቃጠል ቤትን በድቡሽ ላይ መስላትም ነው የሚሆነው። ቤትም ሀገርና የታሪክ ወቅት መንግስት ቋሚ አይደለም። ዲሞክራሲያዊ ስርዓት ተዘፈነበት ምድር መንግስት በሰላማዊ መንገድ በብዙሃኑ ድምጽ ይለወጣል። ይህ መሆን ሲቻል የሚለወጠው መንግስት እንጂ ፍትሃዊና ዲሞክራሲያዊ ስርዓቱ አይናጋም። ይህ በሌለበት ሁኔታ ደግሞ ዲሞክራሲያዊና አምባገነናዊ መንግስት በህዝብ አመጽ የሚጠየቀው መስዋዕትነት ተከፍሎ ይወገዳል። ታሪክ ከነዚህ ሁለት መንገዶች ውጪ ያሳየው እውነት የሰጠው ምስክርነት የለም። ስለዚህ ነው ካምባገነንና ዘረኛ ገዢ ቡድን ጋር አብሮና ተመሳጥሮ ወይም ወግኖ የሚገኝ መብት የሚፈራም ንብረት ጥቅም የለውም የምንለው ይህን እውነታ ስለሆነ የተገፋውና የተረገጠው ብዙሃን ክፍል ብቻ ሳይሆን አተረፍን የሚሉ ጭምር ትግሉን በውቡ መከላከል መርዳት አለባቸው የሚባለው በሰፊው ህዝብ ቁስል ጨው እየነሰነሱ የራስን ምቾትና ድሎት ለማግኘት መጣር የዋልደር እንጂ የሚያስከትለው መዘዝ የከፋ ይሆናል። የውጋ ቢረታ የተውጋ አይረሳም ነውና ፍትህና ርትዕ በሰፈነባት ኢትዮጵያ ተጠያቂዎች ይሆናሉ። ለግል ጥቅም እየተሯሯጡ ራስን ለታሪክ ፍርድ ማዘጋጀት አይገባም። ሁለተኛ የምንታገለው ለዋላዊት ኢትዮጵያ የሁሉም ዜጋ መብትና ነጻነት በተከበረባት ሁናቴ ነው። የሰው ልጅ በሞላ የትም ይኑር የት የሚታገል ሲታገልም የኖረው ለዲሞክራሲያዊና ሰብአዊ መብቶቹ መከበር ሁሉንም ላቀፈ ፖለቲካዊና ኢኮኖሚያዊ መብት ብልጽግና የሁሉም ዜጋ ባህልና ቋንቋ ለተከበረባት ምድር ፍትህና ርትዕ ለሰፈነባት ሀገር ነው። ለነዚህ ቁም ነገሮች ከመታገል ውጪ ለእያንዳንዱ ዜጋ መብት መከበር መፍትሄ ሊያመጣ የሚችል የትግል መስመር በጭራሽ በታሪክ አልታየም። ለመገንጠል ሌላ ሀገር ለመባል መቆም የዚህኛው ወይም የዛኛው ብሔር ትግል አራማጅ ነኝ ብሎ መኮፈስ የማንኛውንም መብት አላስከብርም ከላይ ተጠቅሶት መሰረታዊ የሰው ልጅ ፍላጎቶች አላሟላም አያሟላም። የህዝብ መብት መሟላት የቁጥር ብዛት ወይም ማነስም ተደርጎ መታየት የለበትም። ኦሮሞም ይሄን ያህል ሚሊዮን አማራው እንደዚህ ትግሬው ይሄን ያህል በሚል መስፈርት መብት አይሰጥም ወይም አይነፈቅም። መብት የቁጥር ብዛት ወይም የማነስ ተፈጥሮ የለውም። ለመብት መታገል በጎሳ ወይም በብሔር መጎዳጀትንም አይጠይቅም። የመገንጠልና የመነጣጠል ሁናቴ የመብት ጥያቄ ቢያሟላ ኑሮ ከብዙ አመታት በፊት አንድ የነበረው የህንድ ሀገር ዛሬ ህንድ፣ ፓኪስታን፣ ባንግላዴሽ ተብሎ ሲበተን እንዲበተን የተደረገው ህዝብም በተሰጠው አዲስ ሀገር ስር ዲሞክራሲያዊና ሰብአዊ መብቶቹ ተከብረው በኖረ ነበር። ፍትህና ርትዕም ተገቢ የክብር ቤታቸውን በያዙ ነበር። ይህ ግን አልሆነም አልታየም። ዛሬም እንደውትሮ በህንድ ሁካታ በፓኪስታን አዲስ ነባሰ ትርምስ በባንግላዴሽም ለቅሶና ዋይታ ሰፍ ይታያል። ለዲሞክራሲና ሁለገብ የሰው ልጅ መብት መሟላት የሚደረገው ትግል ግን በተለያየ ፎርምና መልኩ ቀጥሏል። ከዚህ ሁሉ የአካባቢና ለማቀፋይ ተመክሮ ልንማር የምንችለው አንድን አገር በሺ ቦታ መበታተን ወይም ለእያንዳንዱ ብሔር ነጻ አገር መባል መቀላመድና መሯሯጥ ያመጣል የመሰረታዊ መብትን መሟላት ሳይሆን በሁሉም አንጻር የተዳከሙ ትናንሽ ጎጦችን መፍጠር ብቻ ነው ያመጣልን። የቀድሞው ዩጎዝላቪያ በ7 እና በ8 የተለያዩ አካሎች ተበልቶ አጠቃላይ ህዝቡ ተሸንሽሮና ተከፋፍሎ እንዲኖር በመደረጉ እያንዳንዱ ጎጥ ሀገር እርስ በርሱ የሚበላላና የሚጠባበቅ ሆኖ እንዲኖር ተፈርዶበታል። ይህ እንዲሆንና እንዲሳካ ትልቅ አስተዋጽኦ ያደረገው ዓለም አቀፋዊና የምዕራቡ ካፒታል እነዚህን በኃይል የኮሰመኑና የተከፋፈሉትን ሰው ሰራሽ ሀገሮች ለየብቻቸው በአውሮፓ ማህበረሰብ ጥላ ስር በአባልነት በማካተት ለከፋይ ካፒታል ግዝበዛና ምዝበራ እያዘጋጃቸው ነው። ዛሬ ርካሽ የሰው ጉልበትና የተማሪ ሰው ኃይል ጭምር ከቀድሞ ምስራቅ አውሮፓ ሀገሮች ፖላንድ፣ ቼክ፣ ሰርቢያ፣ ኮርሺያ፣ ኮሶቮ ወዘተ ወደ ምዕራብ እየፈለሰ ለምዕራብ ካፒታሉ ግዝበዛም እየተዳረገ ነው። በእነዚህ ነጻ ወጡ በሚባሉት የምስራቅ አውሮፓ ሀገሮች ያሉትም አዲስ በቀልና እንጭጭ ባለሀብቶች ከባልጡንቻው የምዕራብ ዓለም ከበርቴና ኢንዱስትሪያል ኃይል ጋር መፎካከር ስላልተቻላቸው የእያንዳንዱ የምስራቅ አውሮፓ ሀገሮች የተፈጥሮ ሀብትና እሴት ነጻ ገበያና ነጻ ውድድር በሚል ሽፋን እየተበዘበዘና እየተራቆጠ ነው። በሆቴሎች፣ በገንዘብ፣ በኢንሹራንስ፣ በቱሪዝም ወዘተ መስኮች ጭምር የምዕራቡ ዓለምና የኢንዱስትሪ ባለንብረት የከፋ ቁጥጥርና ብዝበዛ እያካሄደ ነው። መንገድ አዳሪው ዳቦ ለማኙ ጨመረ እንጂ አልቀነሰም። ይህን እውነት ለማረጋገጥ ሌትላንድ ዋና ከተማ ጌጋ መሄዱ ብቻ በቂ ነው። በቀኝ ብኬድ ባላ ኢንሹራንስ ወዘተ እያለ ይነበባል። ከተማው ቢታሰስ የሚታየው ለካንዲክ ቫይኪንግ ሆቴል፣ ኢኪያ ወዘተ ነው። የታሪክ ቅርስ የሆኑ ህንጻዎች ሳይቀሩ እንዲፈርሱ እየተደረገ ዘመናዊ የምዕራቡ ከበርቴ በሚያመች የንግድ ህንጻ እየተተካ ነው። ይህን ጽሑፍ ለመጻፍ ሳስብና መንደርደሪያ ሊሆኑን የሚችሉትን ሐሳቦች ስነድፍ ዛሬ በሰፊው የሚነገርለት ዓለም አቀፋዊ የፋይናንሻል ቀውስ ገና በይፋ አልተከሰተም ነበር። ከዚህ ክስተት በኋላ ግን እነዚህ የፖለቲክ ሀገሮችና የቀሩትም የቀድሞ ምስራቅ አውሮፓ ሀገሮች ይህ የኢኮኖሚ ወይም የፋይናንሻል ቀውስ ምን ያህል እንደጎዳቸው የበለጠ ለማወቅ ፍላጎት አልቀነሰም። ባጭሩ እነዚህ የቀድሞ የምስራቅ አውሮፓ ሀገሮች በተለይም የቦልቲክ ሀገሮች ሌትላንድ፣ ሌትዋን ወዘተ ቢያንስ በመቶ ዓመት ወደ ኋላ የተመለሱበት ሁኔታ እውን ሆኖ ሁለትና ሶስት ትውልድ ከፍሎ የማይጨርሰው ዕዳ ውስጥ ተነግሯል። ከዓለም ባንክ፣ ከአይኤምኤፍ፣ ከተለያዩ የምዕራብ መንግስታት መልሶ ማቋቋም በሚል ሽፋን በተሰጣቸው በሚሊዮን በሚቆጠር ብድር እስረኛ ሆነዋል። የብዙሃኑ ህዝባቸው ኑሮ አዘቅዝቋል። የምዕራቡ ከበርቴ ግን ትርፉን በኮሮጆ ከቶ ዳግም ካገገሙ ዳግም ለመበዝበዝ ዝግጅቱን ተያይዟል። ይህ ሁሉ ሲታይ ነጻነት ይህ ከሆነ በአፍንጫ ይውጣ የሚያሰኝ ይሆናል። ለኢትዮጵያ ለዋላይነትና ህዝባዊ መብት ስንታገልም ይህንን ሁሉ ተመክሮ በመቃኘትና የተሻለ አማራጭ በማየትና ረጅም እይታ ኖሮን መሆን ይገባዋል። በሀገራችን ያሉ እንጭጭ ነጋዴዎች በአረቡና በምዕራቡ የገንዘብ ባለሀብት እየተዳመጡ በሚሊዮን የሚቆጠሩ ህዝባችን ለረሃብና ለበሽታ ተጋልጦ ሁሉ ነገር በቁጥጥራቸው ስር አድርጓል። ኢኮኖሚው አድጓል፣ አገሪቱ ተሻሽላለች እያሉ ማውራት አንድም የግንዛቤና ብስለት ማጣት አሊያም አርቆ ወይም ሳያውቁ ጸረ ኢትዮጵያና ህዝቧ ሆኖ መገኘት ነው። ሶስተኛ፣ የምንታገለው ስር ነቀል ዓላማና ረጅም እይታ ያለው ድርጅት ይዘን መሆን አለበት። ሀ ብለን ትግል ውስጥ ስንገባ ከወያኔ በማይሻል የለም ከደርግ የሚብስ አይመጣም የሚል እይንታ ይዘን ወይም ትግልን መንግስትን መለዋወጥ ብቻ አድርገን መሆን የለበትም። ዘላቂነት ያለው እይታ ፈጥረን ስር ነቀል የሆነም ዓላማ ይዘን መሆን ይገባዋል። የኢትዮጵያ ህዝብም ዘላቂ ስርየትን እንጂ ትብስንና ትሻልን የማማረጥ ግዴታ ሊጣልበትም አይገባም። ዋናው ቁም ነገር ግን አንድ አገር በማንኛውም የታሪክ ወቅት ችግር አለበት ከተባለ ችግሩን ለመፍታት የመጀመሪያው ጥያቄ ሆኖ የሚቀርበው የድርጅት ጉዳይ ነው። ብቃት ያለው የህዝብ ትግል ሊመራ የሚችል ድርጅት ከሌለ ነጻነት፣ ዴሞክራሲያዊና ፍትሃዊ ስርዓት የሀገርን ሉናና ለዋላዊነትም የሚታሰቡ አይሆንም። ለማጥፋትም ለማልማትም የድርጅት ጉዳይ ቁልፍ ነው። ወያኔ ሲፈጠር ጀምሮ ጸረ ኢትዮጵያና ጸረ ዴሞክራሲያዊ ድርጅት ነው። መካድ የማይችለው እውነት ግን ይህ ዘረኛና ጸረ ኢትዮጵያ ኃይል ዛሬ በገሃድ ለምናየው አጥፊ ተግባር የደረሰው ለአጥፊ ዓላማውና ተግባሩ ተደራጅቶ መሆኑን ነው። የኢትዮጵያን ህዝብ ብቻ ሳይሆን መላው ጥቁር ህዝብን ያኮራ የአድዋ ድል የተገኘው መላው ህዝባችን በአጤ ምኒልክ አመራር ስር ተደራጅቶ ነው። በዓለም ላይ ምንም ነገር ቋሚ አይደለም። የድርጅት ተፈጥሮና ብቃት ያደራጀት ቅርጽና ይዘት በተገኘበት የታሪክ ወቅት ነው የሚታይ መታየትም ያለበት። አጤ ምኒልክ በኖሩበት ዘመን ቅኝ ገዢዎችን ማሸነፍ እንጂ የመሬትም ሆነ የዲሞክራሲ ጥያቄ ግንባር ቀደም ጥያቄዎች አልነበሩም። ዓለምም እንደዛሬው በኢንዱስትሪና የገንዘብ ኢኮኖሚ መስፋፋት፣ በቴክኒክና በኢንፎርሜሽን ቴክኖሎጂ ማደግ አልተጠጋገንም ነበር። በአንድ ዓለም አቀፍ ጥላ ስር አልወደቀም ነበር። በዘዛና ጭቆናም ዓለም አቀፋዊ መልክ አልያዘም። በአጼ ምኒልክ ዘመን የቅኝ ገዢዎችን የመመከትና የሀገሪቷን ሉዓላዊነት የማስከበር አበይት ጥያቄ ነበር። እሳቸውና አደራጅቷቸው ለዚህ ብቃት ከነበረው የአድዋ ታሪክ አጼ ምኒልክ ያድዋን ድል ሳያዩ ቢያልፉም አይቶ ቢያልፉም እንኳን ያነሱት ጥያቄ ቅኝ ገዢዎችን መታገል የሚለው በራሱ የታሪክ ቦታ የሚሰጣቸው ነው። የሚቀጥለው ትውልድም ያንን መፈክር ይዞ ፈለጉን ተከትሎ መታገል ግዴታው ነው። በፖለቲካም ሆነ ማንኛውም ትግል ጥያቄውን መፍታት ብቻ ሳይሆን የችግሩን ተፈጥሮ በደንብ ማስቀመጥና ለህዝቡ የትግሉን ጎዳና ማሳየት በራሱ ትልቅ ስራ ነው። ወደ አጼ ኃይለ ሥላሴ ዘመን ስንገባም ደግሞ የመሬት ጥያቄ ቁልፍ ጥያቄ ነበር። 95% የሆነው ህዝብ በራሱ ሀገር መሬት አልባ ንብረት ኦና የሆነበት በጥቂት የመሬት ባለቤቶች እንደከብት የተነዳበት ለረሃብና አልቆ መስፈት ለሌለው ገባርነት የተጋለጠበት ዘመን ነበር። ንጉሱ የዚህን ሁኔታ አንገብጋቢነት ከተላዘመም ለሀገሪቱ ሁሉናም ጭምር አስጊ መሆኑን ሳይቀበሉና መፍትሄ ሳይሹ ሙአምበሳ ዘመነገደ ይሁዳ ስዩም እግዚአብሔር እንዳሉ ባየነው መንገድ 80 ዓመታቸውን አክብረው ሄደዋል። ከዚያም በኋላ ወታደራዊ መንግስት ኢትዮጵያ ትቅደም ካለምንም ደም የሚለው መፈክር አንግቦ ቀጠል አድርጎም ሄደቻሉ ጋራጋራውን ሶሻሊስቱን በማለት ዘውድ የማይታይበት ስልጣን ኮርቻ ላይ ተሰየመ። ስር ነቀልነት ያለው የመሬት አዋጅ ቢያውጅም የመሬት ባለቤትነት ጸጋ በዲሞክራሲያዊና ህዝባዊ መንግስት ካልታጀበ ዋጋ የለውም ያሉት ላይ ጥርስ ነክሶ በጣም እየተጣደፈም ራሱን ከኢሳፓኮ ወደ ኢሳፓ አሸጋገረ። በየቀበሌው በጓድ መንግስቱ መሪነት አብዮቱ በድል ይመራል የሚል መዝሙር ተዘመረ። ቀን ውሎ ሳያድር ይህ መንግስት እስከዛሬ በቋሚነት የሚያገለግሉ ጥያቄዎች መሬት ላራሹ፣ ህዝባዊ መንግስት፣ የዲሞክራሲ ጥያቄ አለገደብ፣ ፍትህ ርትዕ ይከበር የሚሉትን ጥያቄዎችን አንግቦ በተነሳ ላይ የምጽዓት በትሩን አወረደ። ካለምንም እንደም ኢትዮጵያ ትግለ መፈክሩን በቀሽብር ለወጠ። ከዚያም በኋላ በዝርዝር ባናቆም የሆነ ሁሉ ሆኖ ያ መንግስት ከስልጣን ተወገደ። ከላይ የተጠቀሱትና ዛሬም እየታገሉ ያሉት ጥያቄዎች እንዳሉ ሆኖ ደርግ በወያኔ የተተካ እነዚህም እንደ ደርግ እነዚህ ጥያቄዎች መልስ ካላገኙ ድርድር ምስቱ ሳይገባ የሚታሰብ ማይሆንም ባለው ላይ ኃይል ከሜዳ ጀምሮ ተረባረቡ። ብዙዎቹን ገደሉ፣ ገሚሶቹን አቆሉ፣ ደብዛቸውን አጠፉ። ገና የአባይን ድልድይ ሳይሻገሩ በውጭ ሀገር እንኳን ጸረ ኢትዮጵያ ኃይል ነው ወደ ኢትዮጵያ እየገባ እየገሰገሰ ያለው እየተባለ ወረቀት ሲበተን አንዳንዶቹ በአገር ቤትም በጎበዝ አለቃም ተካተ አገርን አድን የሚል ጥሪ ሲስተጋባ ገና መቼ ታዩ ይኸው ልጆች ናቸው ጊዜ ይሰጣቸው የሚለው በዛ። ሳውድ በግድ የተወናበደው ስለጨመረ ጊዜ ያገኙ የማይፈጸምና ሊታሰብ የማይችል በደል በሀገርና በትውልድ ላይ ፈጸሙ፣ ዛሬም እየፈጸሙ ናቸው። ስለዚህ ዛሬም እንደ ድሮ የድርጅት ጥያቄ ቁልፍ ስለሆነም በቀጣዩ ጉዟችን ወደዚህ ጥያቄ ደጋግመን የምንመጣበት ይሆናል።
ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልክ ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 ዩኤስኤ በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተ ርዕይ መጠቀም የምትችሉ መሆኑን እንገልጻለን።
የትኛውም ቦታና አካባቢ የሚደረግ ህዝባዊ የተቃውሞ እንቅስቃሴ በቀነ ቀጠሮ ወይንም ደግሞ ራሳቸውን በመሆርነት በሚቆጥሩ የተወሰኑ ክፍሎች በሚፈልጉትና በሚጠብቁት አልፎ ተርፎም በሚመኙት ሁኔታ ሳይሆን የሚካሄደው በህዝብ ጫንቃ ላይ በተቆናጠጡ አምባገነን አገዛዞች የሚደረጉት በደሎችና ጭቆናዎች ተጠረቃቅመው ከሚገኙበት ከፖለቲካ ምህዳር ውስጥ የሚፈናፈኑበት ቦታ በማጣት በራሳቸው እምቅ ኃይል ፈንድተው ሲወጡ መሆኑን በህዝባዊ ትግሎች እየተረጋገጠ ነው። በመሆኑም አገር ወዳድና ለህዝብ ቀናኢ የሆኑ ኃይሎች ሁሉ ይህንን ሁኔታ ከግንዛቤ በማስገባት ህዝብ ነጻነቱን እንዲጎናጸፍ ያለመታከት ተከታታይነት ያላቸው የቅስቀሳ ተግባር ማካሄድ ብሔራዊ ግዴታቸው ብቻ ሳይሆን ከነጻነት ፈላጊ ጭቁን ህዝብ ጋር በቃል ኪዳን የሚተሳሰሩበት ማተባቸው ጭምር ነው። ህዝብን እየቀሰቀሱ መታገል፣ እየታገሉ መደራጀት፣ እየተደራጁ መጠናከር፣ እየተጠናከሩ በትግሉ ሂደት ግንባር ቀደም በመሆን ለትግሉ አቅጣጫና መሪነት መስጠት፣ በተለይም ደግሞ በህዝብ አስተያየት ላይ ምንጊዜም የበላይነት ለማግኘት ሳያሰልሱ ጥረት ማድረግ የዘወትር ተግባራቸው ሆኖ ይከሰታል። ከዚህ ውጭ ስለ ትግል ማውራቱ ከንቱ ነው የሚሆነው። የምናወራው ዴሞክራሲያዊ ስርዓት ለመመስረት የሚደረግ ህዝባዊ ትግል እስከሆነ ድረስና ትግል በህዝቡ ተሳትፎና በእነሱ የሚደገፍ እንቅስቃሴ የሚል ትርጉም ያለው ከሆነ ህዝብ የትግሉን ፍሬ እንዳይቀማ ደግሞ የተለያዩ ድርጅታዊ ነጻነታቸውን አክብረውና አስከብረው የሚንቀሳቀሱ መንግስታዊ ያልሆኑ ህዝባዊ ድርጅቶች እንዲመሰረቱ፣ የተመሰረቱ ካሉም እንዲጠናከሩ በማድረግ በትግሉ ሂደት ተካፋይ እንዲሆኑ መቀስቀስም ወሳኝ ነው። ህዝባዊ እንቅስቃሴ ከመጀመሩ በፊት በስልጣን ላይ ያለ አገዛዝ የሚደርስበትን ህዝባዊ ተቃውሞ ለማፈስ ሲል ሲያካሄድ የሚችለውን ህዝባዊ ጭፍጨፋና ግድያ በመፍራት እጁን አጣጥፎ በተአምር አንድ የተጠናከረ ድርጅት የሚጠበቅ ከሆነና ይህ አይነት አስተሳሰብ ደግሞ በህዝቡ መካከል ሰፍኖ ከተገኘ የትግል ደንቃራ መሆኑ ብቻ ሳይሆን እስከ ዕለተ ሞቱ ድረስ ከአገዛዙ ጫማ ስር ተደፍቶ በተፈጥሮ የተረገጠውን የራሱን ሰብአዊ ክብር አዋርዶ ለመኖር ሌላውም በዚህ ውርደቱ እንዲተባበረው ሰበብ ፍለጋ እንጂ በሌላ በምንም ሊተረጎም አይችልም። ከፈጣሪው የተረገጠውን ህሊናውን ሳይቀር የገደለ ነውና ከዚህ ሐሞት ገዳይ ከሆነ አስተሳሰብ መራቅ የግዴታ ይሆናል። በተለያዩ ጊዜያት ግልጽ እንደተደረገው ህዝባዊ አመኔታ የሚጣልባቸው የትግል መሪዎች የሚወለዱትና በአደባባይ የሚታዩት በትግሉ ሂደት በሚወሰዱት ቆራጥ የአመራር ተግባር እንጂ ከትግሉ ውጭ በሚደረግ ስብሰባና ውይይት እንዳልሆነ ለማወቅ አለመፈለግም አመልካች ለመሆኑ ይህ አይነት አስተሳሰብ የሚያራምዱ ግለሰቦችም ሆኑ ስብስቦች በጊዜ የእርምት እንቅስቃሴ ማካሄድ የሚገባቸው ነው። በተለይም ከጥቂት ዓመታት በፊት ጀምሮ ያለውና አሁንም ሞቅ ቀዝቀዝ እያለ በመካሄድ ላይ የሚገኘው በሰሜን አፍሪካ በተለይም ደግሞ በቱኒዚያና በግብጽ እየተደረጉ ካሉ እንቅስቃሴዎች እየተሰጡ ካሉ ተመክሮች ውስጥ አንዱ ይኸው እንደሆነ ለመገንዘብ አያዳግትም። የራሱን ኃላፊነት ለሌላ አሳልፎ የሚሰጥ የኋላ ኋላ የትግሉን ፍሬ ሊነጠቅ የሚችል መሆኑንም የሚያመለክት ነው። ከስልጣኑ እንዲወገድ የማሬጣት የተቀሰረበትና የሚቀሰርበት እንደ ወያኔ የመሰለ አገዛዝ በመሳሪያ ኃይል የያዘውን ስልጣን ላለማጣት ሲል ሁሌም ህዝብን መስዋዕት ማስከፈሉ የማይቀር ነው። የመስዋዕቱ መቀነስና መብዛት የሚወሰነው በትግሉ ቁርጠኝነት እንጂ በፍላጎት የሚወሰን ጨርሶውኑ ሊሆን አይችልም። ስለሆነም አላስፈላጊ ግፍቻን በማስወገድ ተመጣጣኝ ኃይል በትግሉ ሂደት እያደራጁ ያገዛዙን የስለላ የጸጥታና የታጠቀ ኃይሎችን በስልት ከፋፍሎ ወደ ህዝብ እንዲቀላቀሉና በህዝባዊ እንቅስቃሴው ስርና እዝ እንዲሆኑ ማድረግ በጣም ወሳኝ ነው። ይህንን ስኬታማ ለማድረግ የማይንቀሳቀስ ኃይል የኋላ ኋላ ሰልፉ ከህዝቡ ጎን ሳይሆን እታገለዋለሁ ከሚለው አገዛዙ ጫማ ስር መሆኑ የማይቀር ነው። ጣሊያን አገራችን ኢትዮጵያን በጦር ኃይል ለመውረርና በፋሽስታዊ ቅኝ አገዛዝ ስር ለማድረግ በመጣበት ወቅት የያ ትውልድ አባላት በአርአያነት የሚመለከቷቸውና ከጀግኖቻችን የገድል ታሪካቸው እንደምንረዳው በትግል ሂደት እየተደራጁ የጠላትን ጦር ድባቅ መጥተው የሚከፈለውን መስዋዕት እየከፈሉ የአገራችንን ነጻነት አስከበሩልን እንጂ ጠላት ከፍተኛ የጦር መሳሪያ የታጠቀና የተደራጀ የጦር ኃይል ያለው ጉልበተኛ ኃይለኛ ነው ብለው ፈርተውት የሚያደራጃቸው ተአምራዊ ኃይል እስኪመጣ አልጠበቁም። እና አብርሃም ደሞች በአዲስ አበባ አብዲሳ አጋ በሮም የፈጸሙት ታሪካዊ ጀግንነት በምሳሌነት የሚጠቀሱ ናቸው። ስለሆነም ወቅቱ ላቀረበላቸው ማናቸው ሁኔታ እየተጠቀሙ በቁርጠኝነት ታግለው ድልን ተጎናጸፉ እንጂ ተሸማቀው አገራቸውንና ህዝባቸውን ጥለው አልፈረጠጡም። ህዝባቸውን ብቻ ሳይሆን ለአፍሪካ በአርአያነት የሚታይ ታሪካዊ ገድል ሰርተው ክንዳቸውን ተንተራሱ እንጂ ለጠላታቸው አልተንበረከኩም። የነሱ ወራሽ የሆነው የአሁኑ ትውልድ ይህንን ክቡር ዓላማ ደሙን በማፍሰስ አጥንቱን በመከስከስ እየተንከባከበ የራሱን አሻራ በወቅቱ ሁኔታ ለማሳረፍ ይታገላል እንጂ ህልም ተፈርቶ ሳይተኛ አይታደርም እንዲሉ ከፍተኛ መስዋዕት ይከፈላል ተብሎ ከትግሉ ሜዳ ለመሸሽ የተለያዩ ምክንያቶች ለመዘርዘር አይቃጣውም። ለራሱ ገድል አርአያ ሊሆን ይጥራል እንጂ ዛሬም አድዋን እንስራ የካቲትን እንግም ይላል እንጂ አንድን ዓላማ ለማሟላት ከልቡ ያቀደ ካሰበው ይደርሳል። ወደ ቅርቡ ታሪካችንም ስንሄድ በ1997 ዓ.ም በተደረገው የህዝብ ምርጫ ድምጽ በመስረቅ በስልጣን ላይ ለመቆየት የተደረገውን የወያኔ የድምጽ ስርቆት እርምጃን በመቃወም በተደረጉ እንቅስቃሴዎች በተለይም የሙት ከተማ አድማን እንዴት እንዲከሽፍ እንደተደረገና ማን ደግሞ የኋላ ኋላ ከወያኔ ጫማ ስር እንደተነጠፈ እንቅስቃሴያችን ላይ የሚያስከትለውን ጉዳት የቅርብ ጊዜ ትዝታችንና በቁጭትም የምናስታውሰው ነው። ይህ አይነት ክስተት እንደገና እንዲደገም ህዝባችንም ሆነ ማንኛውም አገር ወዳድ ኃይል የሚመኘው ከቶ ሊሆን አይችልም። ስለሆነም ወሳኙ እርምጃ ጠላትና ወዳጅን በሚገባ ለይቶ የራስ ጉያንም አጥርቶ በጽናት መታገልን የሚጠይቅ ነው። ተወደደም ተጠላም ጊዜው ይርዘምም ይጠርም የወያኔን አገዛዝ ከነስርዓቱ ለመጣል የባዕዳን ተመክሮ ግልባጭ ሳይኮን ውጤታማ ሊሆኑና ሊያስገኙ በሚችሉ ተከታታይነት ባላቸው በራሱ በሚፈጠሩ ታክቲኮች እየተጠቀመ በራሱና የራሱን ታሪካዊ ገድል ሰርቶ ድልን ተቀናጅቶ ማለፉ የማይቀር ነው። ይህ እንዲሳካ ደግሞ የተቻለንን ከማድረግ ወደኋላ የምንል እንዳልሆነ ደግሞ ያለፈ ታሪካችን የሚያመለክተው ነውና ምስክር ወይንም ደግሞ መረጃ አቅርቡ ብሎ ሊሟገተን የሚችል አንድም ኃይል እንደሌለ የሚታወቅ ነው። ወያኔ የስልጣን ጥሙን ለማርካት ከፋፋይ ድርጊቱን ይበልጥ ከተግባር ለማዋልና ዘረኛና የአምባገነን አገዛዝ እድሜውን ለማስረዘም ሲል ይጠቅሙኛል የሚላቸውን ውሸቶች ሁሉ ከመንዛት፣ ይቀናቀኑኛል የሚላቸውን ዜጎች ሕይወት ከማጥፋት፣ ድርጅታቸውን ከማክሰም ወደኋላ እንደማይል በተግባር ላለፉት 22 ዓመታት ያረጋገጠ መሰሪ ቡድን ነው። ስለሆነም በድርጊቶቹ ከህዝቡ ተነጥሮ ብቻውን የቆመ በመላ ኢትዮጵያ ብቻ ሳይሆን ደጀኔ ሀገሬ ከሚለው ከትግራይ ህዝብ ሳይቀር ምንም አይነት ህዝባዊ መሰረት የሌለው ቡድን ነው። በመሆኑም አዲስ አበባና በአንዳንድ ትላልቅ ከተሞቻችን እየተነገቡ ያሉ ግንቦችን እያጣቀሱ ሁለት አሃዝ ያለው የኢኮኖሚ እድገት በተከታታይ ተገኝቷል በሚል ምንም አይነት ህዝባዊ አመፅ በኢትዮጵያ አይደረግም በማለት በብቸኝነት በሚቆጣጠሩት የመገናኛ ተቋሞች የሚደረጉ ሰበካዎች በመካከላቸው የሰፈነውን ድንጋጤ ከማሳየቱ በስተቀር መሰረተ ቢስ ለመሆኑ እምብዛም ትንታኔ የሚያሻው አይደለም። በኢትዮጵያ ስም ትፋቱ የሚንቦለቦል ህዝባዊ የተቃውሞ እንቅስቃሴ አገዛዙን ከነግሳንግሱ የሚያስወግደው መቼ እንዴት ለሚለው ጥያቄ መልስ ለመስጠት አስቸጋሪ ቢሆንም ያለምንም ጥርጥር መምጣቱና መካሄዱ ግን የማይቀር ወያኔም ከስልጣን ማስወገዱ ማንም ከቶ ማን ሊያቆመው የማይችል የታሪክ ሂደት ነው። ልዩ ልዩ የህብረተሰብ ክፍሎች ህዝባዊና አንገብጋቢ ጥያቄዎችን፣ መፈክሮችን በማንሳት መታገል ማታገል ይችላሉ። ስራ አጥነት በተለይም የወጣቱ ይወገድ፣ የደሞዝ ጭማሪና የተሻለ የስራ ሁኔታ ይፈጠር፣ ፍትህ ይስፈን፣ የግፍ እስራትና ግድያ ይቁም፣ ሁሉም የፖለቲካ እስረኞች ይፈቱ፣ የህዝብ ሀብት ወደ ባዕድ አገር አይጓዝ፣ ለመሬታችን ለባዕዳን አይቸብቸቡ፣ መንግስታዊ ያልሆኑ ህዝባዊ ድርጅቶች ነጻነት ይጠበቅ፣ የኑሮ ውድነትና የዋጋ ግሽበት መፍትሄ ይፈለግላቸው፣ ህዝቡን እያሰቃየና እያራቆተ የሚገኘው ሙስና ይወገድ፣ ዘረኝነት ይጥፋ፣ ሰብአዊና ዴሞክራሲያዊ መብቶች ይከበሩ፣ በሃይማኖት ተቋማት ጣልቃ መግባት ይቁም፣ ከሃዲነት፣ ጠባብነት፣ ስግብግብነት፣ አፍራሽነት ይወገዱ፣ ጸረ ኢትዮጵያዊነት ዘመቻ ይወገድ፣ የሀገር ዳር ድንበርና ሉዓላዊነት ይከበር፣ ብሔራዊ ክብራችን አይደፈር፣ የህዝባችን ታሪክ አይፋረስ ወዘተ በሚሉ በሌሎችም ወቅታዊ በሆኑ የተለያዩ መፈክሮች ስር አሁንም ሰፊ ቅስቀሳና የተቃውሞ ሰልፎች ማዘጋጀትና ማቀነባበር ይቻላል። በይፋ የሚካሄደውን ትግል በህቡዕ ተደራጅተው ባሉት አማካይነት ሰፊ መሰረት ያለውን ቅስቀሳ ማድረግ መደገፍና ማገዝ የሚቻል እነዚህን ተቃውሞዎች ለማፈን አጋዚ ሆነ ሌላ የስለላና የጸጥታ ተቋሞች አማካይነት ሊወስድ የሚችላቸው እርምጃዎች ከሌሎች ህዝባዊ እንቅስቃሴዎች ተመክሮ እንደሚያሳዩት የወያኔ አገዛዝ ራሱን ይበልጥ የሚያጋልጡና የህዝቡን ትግል ይበልጥ የሚያፋፍሙ መሆናቸው የማይቀር ነው። ይህንንም እንዳመጣጡ መቋቋም የማይቀር ግዴታ ነው። አንድ ህዝብ ለሰብአዊ መብቱና ለሀገሩ ካልታገለ መብቱንም አገሩንም ማጣቱ ብቻ ሳይሆን ሰብአዊ ክብሩንም የሚረገጥበት ለመሆኑ በተደጋጋሚ የተነገረ የወያኔ አገዛዝን ለማስወገድ ትግል አስፈላጊ መሆኑ ከጥያቄ የማይገባ ከሆነ የወያኔን አገዛዝ የሚያስወግድ ቆራጥና በጽናት ላይ የተመሰረተ ትግል ሳይካሄድ የሚገኝ መብት የለም። ይህ ህዝባዊ ትግል ስኬታማ እንዳይሆን በተለያዩ ደረጃዎች በግልጽም ሆነ በስውር የሚደረጉ አፍራሽ ቅስቀሳዎችን እንዳመጣጣቸው መቋቋም ደግሞ የትግሉ አልፋና ኦሜጋ ለመሆኑ ግልጽ ነው። ለዚህም ነው ሊበዛ የተዘጋጀ እንቅስቃሴን ተመልሶ ጥሬ እንዲሆን የሚደረግ ጥረትን አጥብቀን የምንቃወመው። መቆም ይኖርበታልም ብለን አጥብቀን የምንጠይቀው። የውርደት ኑሮ ከመኖር የክብር ሞት በበኩላችን የሚመረጥ ነው። ህዝባችን በጭቆና ስር ብቻ ሳይሆን በአገር በቀል ጨቋኞችም ሆነ በባዕዳን እየተበዘበዘ በቀየው በአገሩ በከፋ ድህነት እና ስቃይ መኖር በቃኝ ለማለት እየተንቀሳቀሰ ይገኛል። ፍላጎቱንና ምኞቱን በጥሞና አስተውሎ ድምፁንም ሰምቶ ተግባራዊ ማድረግ የወቅቱ የአገር ወዳዱ ግዳጅ ነው። በተግባርም ከጎኑ መቆምም አገራዊ ኃላፊነትን መወጣት ነው። የውርደት ወይንስ የክብር ኑሮ በበኩላችን ምርጫችን ግልጽ ነው። የክብር ይህንን ለመጎናጸፍ በተግባር በትግል ሜዳው የሚጋራን ካለ የድላችን ጊዜ ሩቅ አይሆንም። የትግል ጥሪ ቅስቀሳውን በተግባር ለማጀብ ቁርጠኝነት ይንገስ። ወዳጅና ጠላትን በሚገባ እንለይ። ስለሆነም ስልጡን ፖለቲካ ወገንን ከጠላት ላለመቀላቀል ነው። ጨለማን በብርሃን እንጂ በጨለማ ማስወገድ እንደማይቻል ሁሉ ጠላትንም በትግል ማስወገድ ግዴታ ነው። በአገራችን አነጋገር ሲሰሩት እንጂ ሳይሰሩማ መልካም ተግባር የለም ይባል የለ። በአገራችን የወደፊት ዕጣ ፈንታ ተካፋይ የማይሆን ዝምተኛና ጨዋ ሳይሆን ምግባረ ቢስ ዜጋ ተብሎ መነቀፉ የማይቀር መሆኑንም አይረሳ እንላለን።
ፋፋፋዮ ትክርቤ ተነክር እርሃብ